የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ መስከረም 23 2011 ዓ.ም ምሽት ዝግጅቶቻችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በነገው ዕለት በመስቀል አደባባይ ለሚከበረው የኢሬቻ በዓል ዋዜማ ዝግጅት
ከሞላ ጎደል እዚህ ሐሳባችን ለመግለጽ ስንወጣ ሐሳባችን የምንገልጽበት ሳይሆን የምንደበደብበት ምድርና ቦታ ነበር። ያ ሁሉ ታሪክ በኢትዮጵያ ልጆች ተሽሮ ዛሬ ቆመን የነጻነት ድምጽ እናሰማለን።
የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማናቸው ዝርዝር ዘገባ አለን። በሌላ ዜና ደግሞ የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ ደንብ ልብስ በስራ ላይ አዋለ እንጂ መደበኛውን አልቀየረም ሲል አስታወቀ።
ዩኒፎርም ያለ አይደለም ባንነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ያለ አይደለም።
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ናቸው። በቃለ ምልልስ ይዘናቸዋል።
እስከ ዝግጅታችን ማብቂያ አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ።
ከዜናዎቹ ጋር ተመልሰን መጥተናል። የ15 ሀገራት አምባሳደሮችን ያካተተ ልዑክ በትግራይ ክልል ይፋዊ የስራ ጉብኝት እያደረገ መሆኑን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ከእነዚህም ውስጥ በኢትዮጵያ የቱርክ፣ ባንግላዴሽ፣ ካዛክስታንና ስሪላንካ አምባሳደሮች የትግራይ ክልል ጉብኝታቸውን ጀምረዋል። አምባሳደሮቹ የመስፍን ኢንዱስትሪያል ኢንጂነሪንግን፣ የመቀሌ ኢንዱስትሪ ፓርክንና መሰቦ ሲሚንቶ ፋብሪካን መጎብኘታቸውን ከፋና ያገኘነው መረጃ ማመልከቱን ገልጿል። ልዑኩ የትግራይ ክልል የደህንነት ቅነሳ ፕሮጀክቶችን፣ ቱሪዝምና የኢንቨስትመንት ልማት እንቅስቃሴዎችን ተዘዋውሮ እንደሚጎበኝም ተገልጿል። የአውስትራሊያ፣ አዘርባጃን፣ ጃፓን፣ ፊጂ፣ ኢንዶኔዥያ፣ ህንድ፣ ኢራን፣ ጃፓን፣ ደቡብ ኮሪያ፣ ኒውዚላንድና የፓኪስታን አምባሳደሮችም የጉብኝቱ አካል መሆናቸው ታውቋል። እንግዶቹ ዛሬ ጧት አሉላ አባ ነጋ አውሮፕላን ማረፊያ ሲደርሱ የክልሉ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች አቀባበል አድርገውላቸዋል። ሌሎች ቀሪ የልዑኩ አባላትም መቀለ እንደሚገቡ የሚጠበቅ ሲሆን በነገው ዕለትም የአልነጋሽ መስጊድን እንደሚጎበኙና የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ውይይት እንደሚያደርጉም ይጠበቃል። ከ500 በላይ የሚሆኑ የብሩንዲ ተወላጆች ከሶስት የታንዛኒያ የስደተኞች ሰፈሮች ትላንት ወደ ሀገራቸው ተመልሰዋል። ከጥቂት አመታት ወዲህ ግጭትን መነሳሳትን ሸሽተው የተሰደዱ ሰዎች ወደ ሀገራቸው ለመመለስ በሚደረገው ጥረት የታየ በብዛት የመመለስ ተግባር ተደርጎም ታይቷል። ዛሬ በፍላጎታቸው ወደ ሀገራቸው ለመመለስ የፈለጉ ከ500 በላይ የሚሆኑ ስደተኞችን ወደ ሀገራቸው መልሰናል ሲሉ የኪጎማ የስደተኞች ጉዳይ ኃላፊ አቱማን ኢግዌ ገልጸዋል። ስደተኞቹ በሰፈሮች መኖር የለባቸውም የሚል እምነት ስላለንም ወደ ሀገራቸው መመለሱን እንቀጥላለን ብለዋል። ወደ 184,000 የሚጠጉ በታንዛኒያ ሰፈሮች ያሉ የብሩንዲ ስደተኞች በሶስት ወራት ጊዜ ውስጥ ወደ ሀገራቸው የመመለስ እቅድ እንዳለም የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሟል። 350,000 የሚሆኑ የብሩንዲ ስደተኞች መካከልም ከነዚሁ መካከል ናቸው። አሜሪካ የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንዲካሄድ የፈለጉትን ምርመራ እንዲያደርጉ ከፍተኛ የዩናይትድ ስቴትስ ዲፕሎማቶች መጠየቃቸው ተገልጿል። የዩናይትድ ስቴትስ ምክር ቤት መርማሪዎች ትላንት ይፋ ባደረጓቸው የቴክስት መልእክቶች መሰረት በፖለቲካ ተወዳዳሪያቸው ጆ ባይደንና በልጃቸው ሃንተር ላይ የዩክሬን ፕሬዝዳንት ምርመራ እንዲከፍቱ ግፊት ተደርጎባቸዋል። የተወካዮች ምክር ቤት ዴሞክራት አባላት መርማሪዎች የቴክስት መልእክቶቹን ይፋ ያደረጉት በዩክሬንና ልዩ የዩናይትድ ስቴትስ ልዑክ ከነበሩት ከርት ቮልከርን ለአስር ሰዓታት ለሚጠጋ ጊዜ ከጠየቁ በኋላ ነው። ቮልከርና ሁለት ሌሎች የዩናይትድ ስቴትስ ዲፕሎማቶች ፕሬዚዳንት ትራምፕ ባይደንና ልጃቸውን እንደሚመረምሩ ስለተጠየቁት ጉዳይ አያያዝ መወያየታቸውን መልእክቶቹ ያሳያሉ። አድማጮች፣ ለሰዓቱ የዝምላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርዕሳችን እናስደምጣችሁ።
ጋቢና ቪኦኤ Let's cross boundaries together.
እንግዲህ ኤደን የዛሬው ቀዳሚ ርዕሳችን አዲስ አበባ ከተማን ኢትዮጵያን ማጠቃላይ የዛሬውንና የትላንትናውን ውሎ ሳቅዞ የያዘ ጉዳይ ላይ ነው። እሱም የኢሬቻ በዓል አከባበርን በተመለከተ ነው። የኢሬቻ በዓላት እንግዲህ በነገው ዕለት በመስቀል አደባባይ ነው የሚከበረው። ለዛም ከፍተኛ ዝግጅት እየተደረገ እንደሆነ እየተነገረ ነው። እንደዚሁም ከትላንትና በሚሊኒየም አዳራሽ ዛሬም ደግሞ በመስቀል አደባባይ ዝግጅቶች እየተደረጉ ነው። እንግዲህ የዋዜማ ዝግጅቶች እንላቸዋለን።
አዎ፣ እንግዲህ ጽዮን በነገው ዕለት በመስቀል አደባባይ ለሚከበረው የኢሬቻ በዓል የዋዜማ ዝግጅት እየተደረገ ያለውን ዝግጅት በተመለከተ በቀጥታ ስርጭት ይተላለፉ የነበሩ ዝግጅቶችን ስትከታተይ እንደነበር አስተውያለሁ። የጸጥታው ሁኔታ በተመለከተም የአዲስ አበባ ፖሊስ ባልደረባንም አነጋግረሻለን።
አዎ፣ እንግዲህ በቀጥታ ስርጭቶች በተለይ ፋና ብሮድካስቲንግ ኦቢኤን የተላለፈ ያለ ነው በሚል ዛሬ በቀጥታ ስርጭት ያስተላልፍ ነበረ። የአባ ገዳ ባንዲራዎችን ነጭ የለበሱ በጣም ብዙ ወጣቶች ዝማሬ ሲያቀርቡ፣ የተለያዩ ዝግጅቶችና ስነ ስርዓቶች ሲካሄዱ ነበረ። እንግዲህ የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማም ንግግር አድርገዋል። ከንግግራቸው ውስጥ ኢሬቻ በጋራ ስንታገለው ለነበረ ዝግጅት ለነበረ ጉዳይ አብረን በጋራ የምናከብረው በዓል የኢትዮጵያ በዓል ነው ብለዋል። እስቲ እንደው አጠር ያለ ከዛ ከንግግራቸው የቀነጭብ ነው እናሰማችሁ።
ሀገራችንና ህዝቦቿ የጋራ ታሪኮች አሉን። አንድ በሚያረጉን እልፍ አላፋት ታሪኮች አንድ ላይ አስመዝግበናል። በታላላቅ ጦር ሜዳዎች አንድ ላይ ተዋርቀናል። ታሪኮቻችን እያስተካከልን የተበላሹ ታሪኮችን እየሰራን እያስተካከልን አዲስና አኩሪ ታሪክ ለመስራት አንድ ብለን ጀምረናል። ይህንን ታሪክ ለዘመናት የተቃረኑ የተጣሉ ጎረቤቶችን በማስታረቅ ሂደቱን እና ጉዞውን ጀምረናል። ለዚህም ደግሞ ለክቡር ጠቅላይ ሚኒስትር ምስጋናችን ይድረሰው።
እንግዲህ የኢሬቻ በዓል በአዲስ አበባ ከተማ ሲከበር ለመጀመሪያ ጊዜ ነው። ለየት ያለም አከባበር እንደሚታይ ይጠበቃል። ብዙ አይነት ዝግጅቶች የተዘጋጁ ነው። ከጭኮ ዝግጅት ጋር ተያይዞ
ረጅም ጭኮ በትልቁ ጭኮ እንደውም ሄጄ በበላው
ሁላችንም እናያስመኘው። በፌስቡክም ላይ በጣም ብዙ ወጣቶች የተለያየ ጉዞዎችን ወደ አዲስ አበባ ከተማ ሲያደርጉ መንገዶቹ ተዘጋጅተው ያለበት ቪዲዮዎችንም አይተናል።
አዎ፣ እንግዲህ እንደጠቀሽው በእኛ ምድሜ የምናውቀው በቢሾፍቱ ከተማ ሆራ አርሰዴ ሲከበር ነው። እዛ ሀይቅ ላይ ነው። አሁን ለመጀመሪያ ጊዜ ነው የተከበረው። የበዓሉ አዘጋጆች ከ150 ዓመት በፊት ቀድሞ ይከበር ነበር፣ ያን ነው የመለስ ነው ብለዋል። ግን ኢንጂነር ታከለ ኡማ አዲስ አበባ ላይ ማክበር ያስፈለገበት ምክንያት ሲሉ ተከታዩን አስተያየት ሰጥተዋል። እስቲ ለአድማጮቻችን እናሰማቸው።
በአዲስ አበባ ከወንድሞቻችን ጋር ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር በዋና ከተማችን በኢትዮጵያን ዋና ከተማ አዲስ አበባ ኢሬቻና ሌሎች በዓላትን ስናከብራቸው መነሻው አዲስ አበባ ከተማችን የሁሉም እንደመሆኗ ሁሉንም አቅፋ የምታሳድግ እንደ እናት የምትንከባከብና ለሁሉም የጋራ ቤት እንድትሆን በማሰብ ነው። ዛሬ የተገናኘንበት በመስቀል አደባባይ ከዚህ በፊት የኢትዮጵያ ልጆች ከሞላ ጎደል እዚህ ሐሳባችን ለመግለጽ ስንወጣ ሐሳባችን የምንገልጽበት ሳይሆን የምንደበደብበት ምድርና ቦታ ነበር። ያ ሁሉ ታሪክ በኢትዮጵያ ልጆች ተሽረው ዛሬ ቆመን የነጻነት ድምጽ እናሰማለን። የጎንደር ልጆች ወጥተው የኦሮሞ ደም የኔ ደም ነው ባይሉ፣ የራያ ልጆች ወጥተው የኦሮሞ ደም የኔ ነው ደም ባይሉ፣ የአዋሳ ልጆች የኦሮሞ ደም የኔ ነው ባይሉ፣ ዛሬ በዚህ ደረጃ ሁላችንም እንደ አንድ ኢትዮጵያዊ ተሰባስበን ይሄንን በዓል ማክበር ባልተቻለን ነበር። ክብር ለሁላችሁም ይሁን።
እንግዲህ እንግዲህ በጣም ደማቅ የሆነ ዝግጅት ነው። ካና ካጀማመሩ በጣም ብዙ ህዝብ ተገኝቶበታል። እንደዚህ አይነት ብዙ ህዝብ ያለበት ብዙ ተሳታፊ ያለበት ፕሮግራም ደግሞ የጸጥታ ሁኔታ አሳሳቢ ነገር ነው። እስካሁን ምንም የተፈጠረ ነገር የለም። ሰላም ነው። ሁሉም ደስ ይላል። እስቲ ጽዮን ያነጋገርሽው የፖሊስ አካል ካለ በዚህ ጉዳይ ላይ ምን እየተሰራ ነው?
እንግዲህ እንደጠቀሽው እስካሁን ባለው ሁኔታ የጸጥታው በአዲስ አበባ ከተማ ላይ የሚደረገውን ብዙ ሰው ስለሚገኝበት የጸጥታ ሁኔታውን በተመለከተ የፌደራል ፖሊስም የአዲስ አበባ ፖሊስም ከፍተኛ ዝግጅት እያደረገ እንደሆነ ተናግሯል። በተለይ ደግሞ የኤርቻ ባል ከሁለት አመት በፊት በነበረው ቢሾፍቱ ሆራር ሰዲ ሐይቅ ላይ የተከሰተው አሰቃቂ የሆነ ግድያ እና በመረጋገጥ ያለፈው የሰው ህይወት ቁጥር ቀላል ስላልሆነ ኤርቻ የሚለው ስም ሲነሳ የነበረው የሐዘን ድባብ በቀላሉ ከሰዎች አይምሮ የሚፋቅ አይደለም እና ደግሞ አሁን በአዲስ አበባ ከተማ ላይ ሲደረግ የጸጥታ ሁኔታ በጣም በተጠናከረ መልኩ እየቀጠለ እንደሆነ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ነግረውናል። ማምሻውን ጠይቂያቸው ነበር።
ሁሉም ቦታው ላይ በተለይ መግቢያ በሮች አካባቢ የተለያዩ መረጃዎች ተነበሩ። ባለፉት ሳምንታት የቀጣ የተለያዩ መሰራዎች እና የተለያዩ ሁለት ነገሮች ምር ነው የያዝ ነው። ህብረተሰቡም በዚህ ላይ በጣም ከፍተኛ የሆነ ድጋፍ ሲያደርግ ነው ነበረ። ቁመር መጠት እንደዚሁም እንደዚህ አይነት ያደረጉ ሰዎቹ እየመጡ ነው። እነሱን ክትትል አድርጓቸው እያሉ ነው ነበረው። በተለይ በመግቢያ ኬላዎች አካባቢ ከተማ ውስጥ ከገባ በኋላ ግለሰቦች ቤት ውስጥ ተከራይተው የሚኖሩ ሰዎች ጭምር ጥቆማ እየሰጡ ሲያስይዝ የነበረው ህብረተሰቡ ነው። በመሆኑም በጣም በርካታ የሆኑ ጦር መሳሪያዎች እና ስለት ነገሮች ነው የያዝ ነው። ለዚህ በዓል ሰላማዊ ሆኖ እንዳይጠናቀቅ መሰናክል ሊሆኑ ይችላሉ ያላቸው ነው ሰዎች ጥቆማ ሰጡት ነበረው እና ያደረግነው ዝግጅትን በጣም ከፍተኛ ነበረ። በመሆኑም ሰውን ድረስ ባለው አሁን ዛሬው ቀን በዋዜማው ላይ መስቀል አደባባይ ላይ እዚህ በርካታ ቁጥር ያለው ህብረተሰብ አሁን እዚያው መስቀል አደባባይ ሆኖ እያከበረ ነው የሚገኘው። በዓሉ የሚከበረው በዋናነት ነገ ነው። ይህንን በዓል ያው ጥሩ ሁኔታ እስካሁን ድረስ ባለው በጥሩ ሁኔታ እየሄድን ያለው እንደዚህም ሆኖ ጥሩ ሆኖ ይጠናቀቃል ብለንም እንጠብቃለን። ርንባር ግን እየሰራን ነው ያለ ነው።
እንግዲህ ኮማንደር ፋሲካ ፋንታን ሰፋ ያለ ማብራሪያ ነው የጠየኳቸው በዚህ ጉዳይ ላይ። ከዚሁ ጋር ተያይዞ የተነሳ አንድ ጉዳይ ነበር ዛሬ በማህበራዊ ሚዲያ ላይ የሚነሳ። ባለፈው ሳምንት በመስቀል አደባባይ የደመራና የመስቀል በዓል ሲከበር የፌደራል ፖሊስ አውጥቶት የነበረ መግለጫ አለ። ማንኛውም በበዓሉ ተሳታፊ ባንዲራ የተለየ ባንዲራ ለግጭት የሚያነሳሳ ጽሑፍን ይዞ እንዳይወጣ የሚል ነበርና ያንን ተከትሎ ደግሞ አረንጓዴ ቢጫ ቀይ የኮከብ ወይም የኢፌድሪን ባንዲራ የሚወክለው የሌለበትን በሙሉ ይዘው እንዳይገቡ ክልከላ ሲያደርግ ነበር፣ እንደዚሁም ሲቀማ ነበር እና እሱን አንስቼ አባቶች ይዘውት የነበረውን ባንዲራ ሲቀማ በማህበራዊ ሚዲያ ላይ ታይቷል። አሁን ደግሞ ዛሬ
የተቀረጹ ምስሎችም ነበር
ወጥተዋል እና ዛሬ እሱን በተመለከተ ሰዎች ማህበራዊ ሚዲያ ላይ በሰጡት አስተያየት የኢትዮጵያ መንግስት ወይም የአዲስ አበባ ፖሊስ ወይም የፌዴራል ፖሊስ አንዱን ልጅ አንዱን እንጀራ ልጅ ማድረግ ነገር ታይቶበታል፣ የኦነግ ባንዲራ በተመሳሳይ ታይቷል ከአባ ገዳ ባንዲራ ውጭ የሚሉ አስተያየቶች ተሰጥተዋል እና በእሱ ላይ ምን አስተያየት አለዎት ብያቸው ነበር። እሳቸው እንግዲህ እንደተናገሩት ዋናው የፖሊስ አላማ ግጭቶች ተቀስቅሰው ሰዎች ወደ አልተፈለገ ነገር እንዳይሄዱ መከልከል ነው። ያንን ለማድረግ ነው ያንን መግለጫ ወጥቶ የነበረው። በሱ መሰረት ሌሎች ግጭቶች እንዳይቀሰቅሱ እሱን ክልከላ ስናደርግ ነበር፣ ስንፈትሽ ነበር፣ ስንከለክል ነበር፣ ስንይዝ ነበር። አሁንም በተመሳሳይ ዛሬ ያደረግነው ያንን ነው። የኦነግን ባንዲራ ይዘው ሊገቡ የነበሩ ባደረግነው ፍተሻ ብዙ ይዘናል፣ ከልክለናል። ነገር ግን አምልጠው የገቡና መሀል ላይ ከገቡ በኋላ ባንዲራውን የሰቀሉ ሰዎች አይተናል። እሱን ደግሞ ገብተን ለመከልከል በምናደርገው ጥረት ብዙ ሰው ስለነበር ሌላ ግጭት እንዳይፈጠር ብለን በትዕግስት አልፈናል። ነገር ግን በአቋም ደረጃ አቋማችን ይሄ ነው። በሃይማኖታዊ በዓሎች እንደዚህ አይነት ስነ ስርዓቶች ላይ ሌላ ግጭት የሚቀሰቅሱ ከሃይማኖታዊ በዓሉና ስነ ስርዓቱን መገለጫ ከሆኑ ነገሮች ውጪ እንዳይዙ አበክረን እንመክራለን እና በዛ መሰረት ዛሬ እንደውም በአብዛኛው የታየው የአባ ገዳ አርማና ነጭ የሚበዛበት የሰላም ምልክት የሆነ ነጭ የሚበዛበት አለባበስ ነው። እሱን ነው አሁንም ለህብረተሰቡ አበክረን የምንመክረው ብለውኛል።
እናመሰግናለን እንግዲህ ለዚህ መረጃ ስለሰጡን። እንግዲህ ያድማጮች ያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፈላችሁ ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ናቸው። በሌላ አዲስ አበባ በአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ በስራ ላይ አዋል እንጂ መደበኛውን የደንብ ልብስ አልቀየረም ሲል ፖሊስ አስታውቋል። አዲሱ የወታደር መልክ ያለው የደንብ ልብስ ከመደበኛው ፖሊስ አቅም በላይ የሆነ የጸጥታ ችግር ሲያጋጥም ፈጥኖ ለሚደርሱ አዲስ የሰለጠኑ አባላት የሚሆን እንጂ በህብረተሰቡ መካከል ቀን በቀን ለሚንቀሳቀሱ ፖሊሶች የተዘጋጀ አይደለም ሲሉ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ አነጋግራቸዋለች። ከሚያብራሩበት ይጀምራሉ።
ዩኒፎርም ያለ አይደለም። በአንነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ያለ አይደለም። ከመነሻው ጀምሮ የተለያዩ ደንብ ልብሱም ራሱን የቻለ ደንብ መመሪያ አለው። በዛ ደንብ መመሪያ መሰረት አዲስ አበባ ፖሊስ ራሱን የቻለ ከላይ በኩል ከሚዙ ከስር በኩል ሱሪው እንደዚሁም መለየ ምን መሆን እንዳለበት በደንብ ላይ የተቀመጠ ስለሆነ ያንን ደንብ የሚጻረር አዲስ ዩኒፎርም አይደለም። አሁን የመጣው ተጨማሪ ዩኒፎርም በተለይ ለቋሚና ተወዋሪ የሚሰሩ የሆነ ችግር ከተፈጠረ መደበኛ ፖሊስ ከሚሰራው ስራ በላይ የሆነ ነገር የሚያጋጥማቸው ከሆነ በአንድ ቦታ ተደራጅተው በአንድ ቦታ ተቀምጠው ከመደበኛው ፖሊስ አቅም በላይ የሆነ ነገር ሲፈጽሙ የቋሚና ፓትሮል ለአባላት እና የክብር ዘብ አባላት ብቻ የሚለብሱት ተጨማሪ ልብስ ነው የመጣው እንጂ መደበኛውን ልብስ የሚያስቀይር አዲስ ልብስ አይደለም የመጣው።
እስቲ ግልጽ ለማድረግ አሁን እያሉኝ ያለው የደንብ ልብሱ ተጨማሪ ነው እና የደንብ ልብሱን ደግሞ የሚለብሱት ሰዎች ተጨማሪ አገልግሎት የሚሰጡ ናቸው እያሉኝ ነው። ያ ማለት የአዲስ አበባ ልዩ ፖሊስ ኖረ ማለት ነው?
የአዲስ አበባ ልዩ ፖሊስ አይደለም። ለምሳሌ አዲስ አበባ ላይ እስካሁን ድረስ በነበረው ቋሚና ፓትሮል በዳይሬክቶሬት ደረጃ ተዋቅሮ ከዛሬ 5-6 ዓመት በፊት ራሳቸው የሆነ በካምፕ ተቀምጠው ራሳቸው የሚመራ በዳይሬክተር ደረጃ መዋቅር ተዘርግቶ እየሰሩ ያሉት ለምሳሌ ከመደበኛ ስራ ከሚሰሩት ፖሊስ አባላት በላይ የሆነ ነገር በሚያጋጥማቸው ጊዜ ለምሳሌ የአድማ ብተና ሂድመንት፣ የአድማ ብተና አስለቃሽ ጭሶችም፣ ሌሎችም የተማሉ ትጥቆችም የያዙ ለብቻ ተደራጅተው የተቀመጡና እየሰሩ ያሉ ፖሊሶች አሉ። እነሱም ከመደበኛ ስራ ከሚሰሩ ሰዎች መለየት በሚያስችል መልኩ የተዘጋጀ ልብስ አልነበረም። ለእነሱ መጀመሪያ ለእነሱ ይህን ልብስ መምጣት እንዳለበት በተለያዩ መልኩ ሲነገርና ሲነሳ ነው የነበረው እና ያንን የእነሱን ጥያቄ ለመልስ በሚያስችል መልኩ ነው እንግዲህ ከተማ አስተዳደሩ ተጨማሪ ዩኒፎርም ያመጣላቸው እና ልዩ ኃይል ተቋቋመ የሚያስችልም አይደለም። ልዩ ኃይል የለም።
ግን አስተያየት የሚሰጡ አንዳንድ ሰዎች ይህንን የፖሊስን የደንብ ልብስ አስመልክቶ በህዝብ መካከል ስራ የሚሰራ ውሎና አዳሩን ከህዝብ ጋር የሚያደርግ የፖሊስ ኃይል ከመከላከያ ሰራዊት ከሚለብሰው ወይም ወታደር ከሚለብሰው አገርን የአገርን ዳር ድንበር የሚያስከብር ወታደር ከሚለብሰው ዩኒፎርም ጋር የተመሳሰለ ዩኒፎርም ለብሶ ከተማ ውስጥ ከህብረተሰቡ ጋር መንቀሳቀሱ ከፍተኛ የሆነ ተጽዕኖ በአንድ ማህበረሰብ ላይ ያሳድራል የሚል አስተያየት የሚሰጡ አሉ። አርማው፣ ጫማው፣ ኮፍያው እንደዚህ ያሉ ጉዳዮች ሰዎችን በጣም ያሳቀቃል፣ ከተማ ውስጥ ሰላም እንደሌለ ስሜት ይሰጣል የሚሉ አሉና የከተማ ፖሊስ የደንብ ልብስን ለምንድን ነው ዩኒፎርሙን ማልበስ ያስፈልገው? አገልግሎታቸውን ባለው የደንብ ልብስ መስጠት አይችሉም ወይ? አጠናክረው
እነዚህ ቋሚና ተወዳዳሪ ኃይል ላይ የሚሰሩ የፖሊስ አባላት ከህዝብ ጋር በየቀኑ የዕለት ተዕለት ስራ ከህዝብ ጋር አብሮ የሚሰሩ አይደለም። ከአቅም በላይ የሆነ መደበኛ ስራ ከሚሰሩ ከፖሊስ አባላት አቅም በላይ የሆነ ነገር በሚያጋጥምበት ጊዜ ዞሮ ዞሮ ደርሰው ከፖሊስ አባል የሆነውን ነገር የሚቆጣጠሩ ናቸው። ሰዎች ብዙ አስተያየት እኛም አይተናል። ትክክል ነው፣ ግን ያው የራሳቸውን ሀሳብና አስተያየት ነው ወይ ከግንዛቤ ማነስ ሊሆን ይችላል። አንዳንዶቹ የሚያነሱት ከቀናነት ላይሆን ይችላል እና እነሱ የሚያነሱትን ብዙ በእንትና ናየው ሊያነሱ ይችላሉ። ከግንዛቤ ማነስ ችግር ከሆነ ግንዛቤውን ያው እነዚሁ ሲያዩ የሚያዩት ነው የሚሆነው። ይሄ ደግሞ በእኛ ሀገር ብቻ የተለመደ አይደለም፣ በሁሉም ቤት ማቀጠ ያለ ነገር ነው። ስለዚህ በአንድ ቦታ ላይ ተቀምጦ በአንድ ቦታ ላይ ተሰብስቦ መደበኛ ስራ ከሚሰራ ከህዝብ ጋር ሳይሆን አንድ ቦታ ላይ ብሎ ለችግር ብቻ የሚወረወርና የሚለብሰው ኃይል የሚለብሰው ልብስ የተለየ መሆኑ ተበለጠ ግርማ ሞገስ እንዲኖረው ያደርጋል እንጂ ህዝቡንም የሚያሸብር አይደለም። ህዝቡንም እንደውም በበለጠ ሙሉ በሙሉነት የሚሰማ ካልሆነ በስተቀር ህዝቡንም የሚያሸብር የሚያስጠልቅ ሌላ እንትንም አይደለም። እና አንዳንድ ሰዎች የሚያነሱትን ብዙ እንደ እንትን አናየውም ያነሱታሉ። ግን ያለው ሁኔታ ይሄ መሆኑን
ልዩ ስልጠና ተሰጥቷቸዋል እነዚህ የፖሊስ አባላት ይህን ልብስ የሚለብሱት?
እውነት ነው፣ ልዩ ስልጠና ተሰጣቸው። በተለይ ከአቅም በላይ ከመደበኛ ፖሊስ አባላት አቅም በላይ የሆነ ነገር መጀመሪያ ምንድን ነው የምለው ነው። ያንን ከመጀመሪያው አእምሮም በአካልም በጣም የጠነከሩ ከመደበኛ ስልጠና በተለየ መልኩ ስልጠና የወሰዱ ችግር በደረሰበት ቦታ ቀድሞ የሚደርሱ፣ ለምሳሌ አንድ ቦታ ችግር ደርሷል፣ ለምሳሌ አንድ ክፍለ ከተማ ላይ ከአቅም በላይ የሆነ ችግር ተፈጥሯል፣ ከኛ አቅም በላይ ሆኗል የሚል ሪፖርት በሚደርሳቸው ጊዜ እነሱ የታጠቁትና የለበሱት እንደዚህም የያዙት ኃይል ለምሳሌ የአስለቃሽ ጭስ ለምሳሌ የያዙት አድማ ብተና መሳሪያ ሄድሜንት የያዙት እንደዚሁም መከላከያ የያዙት መደበኛ ፖሊስ የለው። መደበኛ ፖሊሱ ዲላና ሌላ ልብሱ ብቻ ነው፣ ሌላ ነገር የለው። እነሱ ግን ልብሳቸው ለምሳሌ ትጥቃቸው ሙሉ ነገር እዛው ከነሱ ጋር አንድ ላይ እዛው የተቀመጠ ካምፓቸው ከመደበኛው ፖሊስ የተለየ በአንድ ቦታ የተቀመጡ ችግር ከደረሰ በኋላ ከመደበኛው የፖሊስ አባል አቅም በላይ የሆነ ነገር ባጋጠማቸው ጊዜ ሪፖርት ሲደርሳቸው ቶሎ ብሎ እዛ ቦታ ደርሰው ችግሩን ለመፍታት የሚመጡ ናቸው። በበቂ መልኩ በተለየ ሁኔታ ስልጠና የወሰዱ ማለት ትምህርት ነው።
በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ። እግዚአብሔር ይስጥልን።
እግዚአብሔር ይመስገናለሁ።
እሺ፣ መልካም ቀን።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን።
ወደ ተከታዩ ዘገባችን ነው የምናልፈው። በዛሬው ዕለት በዚህ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ሰዓሊ አክሊሉ ተመስገን ከጣይቱ የባህልና የትምህርት ማዕከል ጋር በመተባበር ስራዎቹን ለሕዝብ ያቀርባል። ሰዓሊ አክሊሉ በሱዳን፣ በጅቡቲ፣ በፈረንሳይ፣ ሃንጋሪ እንዲሁም በተለያዩ አገራት በህብረትና በተናጠል ስራዎቹን ለሕዝብ ሲያቀርብ የቆየ ነው። ስለ ኤግዚቢሽኑ ከሰዓሊ አክሊሉ ጋር ቆይታ አድርጋ ተከታዩን ዘገባ ኤደን ገረመው እንዲያዘጋጅተዋለች።
የምናቀርበው ስዕል አብዛኛውን የኢትዮጵያን ወይም ደግሞ የአፍሪካን ነገሮች የሚወክሉ ናቸው። ከርዕሶቹ መካከል እነሱ የሚል ስራ አለ፣ አሁን የሚል ስራ አለ። ለምሳሌ አሁን የሚለው ስዕል ውስጥ በተለይ ደግሞ አሁን ኢትዮጵያ ውስጥ ያለው የሆነ ግልጽ ያልሆነ ነገር ወይም ደግሞ አብዛኛው ሰው ግራ የገባው አይነት ሁኔታ፣ ነገር ግን ተስፋ ደግሞ አለ በመሀል እና ሁለቱን የሚያሳይ አይነት ነገር አሁን ያለውን ግርግር ወይም ግርታ ከሚመጣ ተስፋ ጋር እሱን የሚያሳይ አይነት እና ያለው።
ሰዓሊ አክሊሉ ተመስገን ከአዲስ አበባ የስነ ጥበብ ትምህርት ቤት በ1996 ዓ.ም በቀለም ቅብ የተመረቀው፣ በአፍሪካ ጥናት ከአዲስ አበባ ዩኒቨርሲቲ፣ በባህል ሚዲያና በማህበረሰብ ጥናት ደግሞ ከፖላንድ ዩኒቨርሲቲ በማስተርስ ዲግሪዎች ተመራቂ ነው። አክሊሉን ያገኘሁት ዛሬ ምሽት ላይ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ውስጥ የስዕል ስራዎቹን ለማቅረብ እየተሰናዳ ባለበት ሰዓት ነው። ሰዓሊ አክሊሉ በዚሁ ኤግዚቢሽን ላይ ወደ 30 ስራዎችን ይዞ ይቀርባል።
ከጣይቱ የባህልና ትምህርት ማዕከል ጋር በመተባበር ነው ያዘጋጀ ነው። 30 የሚሆኑ ስዕሎች አዘጋጅቻለሁ። የተወሰኑት በመጠናቸው ከፍ ከፍ ያሉ ናቸው። አብዛኞቹ ደግሞ መካከለኛ የምንለው አይነት ሳይዝ ያላቸው ናቸው። ከ2017 ጀምሮ ያሉ ስራዎች ነው የማቀርበው። 2017፣ 2018 እና አሁን ያዝነው 2019 ዓ.ም ማለት ነው፣ የፈረንጆች አቆጣጠር። የሶስት አመት ስብስቦችን ነው የማቀርበው።
በደሴ ተወልዶ ማደጉን የምናገረው ሰዓሊ አክሊሉ በስዕል ስራዎች ውስጥ የሚኖርበትን ማህበረሰብ አፍሪካንና ኢትዮጵያን ለማሳየት እንደሚጥር ይናገራል።
እሱ ነው አሁን እንደዚህ ነው የሚባለው ዘይቤ የለውም። ግን አንዳንድ ሰዎች እንደ ግማሽ አብስትራክት የሆነ ወይም ደግሞ ነገሮችን የሚወክል ወካይ የስዕል አሳሳል ዘዴ እንደዛ ብለው ይተነትኑታል አንዳንድ ባለሙያዎች። ዞሮ ዞሮ አብዛኛው ከተወለድኩበት አካባቢ፣ ካደግኩበት አካባቢ፣ ከምኖረው ማህበረሰብ በተለይም በኢትዮጵያ እና በአፍሪካ ዙሪያ ላይ ናቸው በብዛት ስራዎቼ ማለት ነው። በዛ ዙሪያ ላይ ያሉ በነጻነት የማሰፍርበት እንደዛ ነው የምሰራው።
ዛሬ ማታ በዋሽንግተን ሰዓት አቆጣጠር ከምሽቱ 12 ሰዓት ላይ በኢትዮጵያ ኤምባሲ ኤግዚቢሽኑን የሚከፍተው ሰዓሊ አክሊሉ ተመስገን ስዕሎቹ እስከ ቀጣዩ ሳምንት አርብ ድረስ በኤምባሲው የስራ ሰዓት በሙሉ ለሕዝብ ክፍት እንደሚሆኑ አሳውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችን ነው። ተከታዩ ዘገባችን ደግሞ ስፖርት ነው።
ዳምቤ የናይጄሪያውያን የፍልሚያ ስፖርት ነው። ተፋላሚዎች በአንድ እጃቸው ላይ ጨርቅ ጠምጥመው የሚባቀሱበት ይህ ስፖርት ለተፋላሚዎች የገቢ ምንጭ ይሆን ዘንድ ጥረቶች ተጀምረዋል። የአራሽ 40 ሳንቲም ዘገባ ሀብታሙ ስዩም እንዲያቀርበዋል።
ተፋላሚዎች የጥርስ መከላከያ ብሎም ጓንት ባያጠልቁም ዳምቤ ግን የተፋላሚዎች ስፖርት ነው። በሀጋን አናዶ ደግሞ ለመሰል ፍልሚያ ከተፈጠሩት መካከል አንዱ ነው። የዳምቤ ተፋላሚ ከመሆኑ በፊት ሁልጊዜ መፋለም ወድ ነበር
ነው።
ዳምቤ የተሰኘው የናይጄሪያ ፍልሚያ ስፖርት ሁለት ተፋላሚዎች አንደኛው እስኪዘረር ወይንም በቃኝ እስኪል የሚባቀሱበት ስፖርት ነው።
I used to fight with everyone.
ከሁሉም ሰው ጋር ባቀስ ስለነበረ ለውላጆቼ ክስ ይቀርብብኝ ነበር። ከለታስ ባንድ ቀን ግን በዳምቤ ፍልሚያ ውስጥ ተሳታፊ የሆኑ ሰዎችን ስብስብ አየው። እኔም ላደርገው እንደምችል ታወቀኝ ነው ያለው ባጋና።
And I knew I could do it.
ተፋላሚው መጀመሪያ ጠንካራ በሆነው እጁ ላይ ካራ የተሰኘ ጨርቅ ይጠመጥማል። በላዩ ላይ ቃጫ ወይንም ገመድ ይደረብበታል። በቀደመው ጊዜ የነበሩ ተፋላሚዎች በሚባቀሱበት እጃቸው ላይ የጉሎ ፍሬ ወይንም የተሰበረ ጠርሙስ ይበትኑ ሁሉ ነበር። እነዚያ ጊዜያት ግን አሁን ተቀይረዋል። አንቶኒ አክለክ ዳምቤ ዋሪየርስ ወይንም የዳምቤ ተፋላሚዎች የተሰኘ አውታር ተባባሪ መስራች ነው። በአጠቃላይ የድርጅታችን ዓላማ ስፖርቱን ከዚህ አቧራማ ሜዳ በዓለም አቀፍ ደረጃ እውቅና ወዳገኘ ስፖርትነት ማሳደግ ነው። ዓላማችን UFC እና MMA እንደሚባሉት የፍልሚያ መርሃ ግብሮች በበይነ መረቦች ላይ ለይታ ማብቃት ነው ብሏል። አንቶኒ ፍልሚያውን የሚያስተዋውቀውን ድርጅት በትብብር የመሰረተው በ2017 የአውሮፓውያን አቆጣጠር ነው። የስፖርቱ ታዋቂነት አደገ ማለት ለእያንዳንዱ የገቢ ምንጭ ይሆናል እንደማለት ነው። አልጂሃን ያያ ሌላ የዳምቤ ተፋላሚ ነው። በህይወቴ በጣም ደስተኛ ነኝ። ምክንያቱ ደግሞ በመፋለምበት ወቅት ለምግብ የሚሆነኝን አገኛለሁ። ከጓደኞቼና ቤተሰቦቼ ጋር የምዝናናበት ገንዘብም አገኛለሁ ነው ያለው።
I get money to relax with my friends and family.
በሁለት ዓመታት ውስጥ ድርጅቱ ከመቶ ሺህ በላይ ተከታዮችን በማፍራት 24 ሚሊዮን ጊዜ ተጎብኝቷል። ጎብኚዎች ታይላንድና ዩናይትድ ስቴትስን ጨምሮ ከተለያዩ ሀገራት ናቸው። ስፖርቱ ጥቂት ጥብቅ ያልሆኑ ህጎች አሉት። አንዳንዴ ከተፈቀደው በወጣ መልኩ መባቀስም ሊኖር ይችላል። በዋነኝነት ፍልሚያው 3 ዙሮች ቢኖሩትም አንዳንድ ጊዜ ግን ከዚያም ሊያልፍ ይችላል።
አድማጮች የዛሬውን የአርብ ምሽት ዝግጅታችንን በዚህ አጠናቀናል።
gabinavi@vnews.com የኢሜል አድራሻችንን ተጠቀሙ። gabinavi ብላችሁ ኢንስታግራም ገጻችንን ተከተሉ።
ፌስቡካችንንም እንዲሁ የትዊተር ገጻችንንም #gabinavi ብትሉ ታገኙናላችሁ። ስናስተናግዳችሁ ያመሸነው ጽዮን ግርማና
አይደን ገረመው ነበርን። ዝግጅታችንን በማቀናበር ደግሞ ፋሲል አብሮን ነበር።
ፋሲል ገበያው አብሮን ነበር። ደህና ደሩ።
kun Radio Sagale Amerikati.